እንደምን ዋላችሁ? የአምላካችን እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ጊዜ ሰጥቶናል። ደግሞ ዛሬ በፊቱ ሆነን የሚናገረንን እንሰማለን። እግዚአብሔር ሁልጊዜ ይናገራል ማለት ለሚሰሙ ሁሉ እግዚአብሔር ይናገራል። ደግሞ በመስማት የሚገኘውን በረከት ለሚካፈሉ ሁሉ ለሚመኙ ሁሉ እግዚአብሔር በሁሉ መንገድ ይናገራል። አሁን ደግሞ ቅዱስ ቃሉን የምንሰማበት ጊዜ ሰጥቶናል። ጌታ ስሙ ብሩክ ይሁን። እንጸልያለን። አምላካችን እግዚአብሔር ሆይ ስለ ደግነትህ እናመሰግናለን። በቅዱሳት መጽሐፍት እንደተጻፈ እግዚአብሔር መልካም ነው እንደተባለ መልካም ነህ፣ እናመሰግናለን። መልካምነትህ እግዚአብሔር ሆይ ተናግረን ቆጥረን አንዘልቀው፣ በሁሉ ነገር ውስጥ መልካምነትን እያየን ስለሆነ ተባረክ። ደግሞ እንድናመልክህ እድልም ስለሰጠህን ተባረክ። ደግሞ እንድናገለግልህም እግዚአብሔር ሆይ የቤትህን አደባባዮች ስለከፈትክልን ተባረክ። ደግሞ የምናገለግልበትን አካላዊ አቅም ስለሰጠህን ተባረክ። በዚህ ሸክላ ውስጥ ደግሞ እግዚአብሔር ሆይ ጸጋን ስለሰጠህ ተባረክ። ጌታ ሆይ አሁን ደግሞ ወደ ሐሳብህ ፈቀቅ ልፍ እንድንል በመንፈስህ አግዘን። ጊዜው ያንተ ነው፣ ቦታው ያንተ ነው፣ እኛ ያንተ ነን። ጌታ ሆይ በመሐከላችን አንተ ክብር። በኢየሱስ ስም ጸለይን፣ አሜን። ባለፈው ሳምንት የነበራችሁ እንደምታስታውሱት ያተኮርነው ኢሳይያስ ምዕራፍ 40 ላይ ከቁጥር 27 እስከ 30 ያለውን ክፍል መሰረት አድርገን ነው ስንነጋገር የነበረው። የዛሬው ትምህርታችን ካለፈው ሳምንት የቀጠለ ነው። የክፍሉ ሐሳብ እንደምታስታውሱ እግዚአብሔር ተስፋ ቆርጦ ለነበረው ለይሁዳ ሕዝብ የምርኮ ዘመን አልቆ የጉብኝት ዘመን እየመጣለት መሆኑን የተናገረበትና በመጽናናት በዝግጅት በእምነት እንዲጠብቁ እግዚአብሔር የተናገረበት ክፍል ነው ተባብለን ነበረ ያነሳ ነው። እና ከኢሳይያስ ምዕራፍ 40 እስከ 55 ባለው ክፍል ውስጥ እነዚህ ምዕራፎች ውስጥ እግዚአብሔር በተከታታይ በሶስት ነገሮች ላይ ያተኮረ መልእክት በነቢዩ በኩል ሰጥቷቸው እንደነበረም ተነጋግረን ነበረ። ትዝ እንደሚላችሁ አንደኛ የይሁዳ ሕዝብ ያለበትን የህይወት ደረጃ እግዚአብሔር የተናገረበት ክፍል ሆኖ ነበር ያየ ነው መግቢያው ትዝ እንደሚላችሁ። በሌላ በኩል ደግሞ የህዝቡ ህይወት እንደዚህ እንኳን ቢሆንም እግዚአብሔር ደግሞ ለእንደዚያ አይነት ህይወት ለነበረው ህዝብ እግዚአብሔር የሰጠው ምላሽ የምናይበት ክፍል ሆኖ ነው የምናገኘው። እና በስተመጨረሻ ከምዕራፍ 55 እስከ 66 ያለው ክፍል ደግሞ እግዚአብሔር በዘመናት መጨረሻ ላይ ለቃል ኪዳን ህዝብና ለመላው ዓለም ሊሰራ የፈለገውን ታላቁን ምስጢር የገለጠበት ሐሳብ ሆኖ ነው ያገኘ ነው። እና እኛ ዛሬ እየተነጋገርን ያለንበት ነገር እግዚአብሔር ለህዝቡ የተናገረውን አብይ መልእክት ነው። ለህዝቡ የተናገረው ልቡ ለደከመበት ህዝብ እግዚአብሔር የተናገረውን ነገር ነው ያስተዋል ነው። በዚህ ሐሳብ ላይ ነው የምንነጋገር የነበረው። እና ባለፈው ሳምንት በዋናነት ያነሳ ነው እግዚአብሔር የዘላለም አምላክ ነው ተባብለን ነው። ይሄ የዘላለም አምላክ ለህዝብ ህይወት ምላሽ ነው። እግዚአብሔር እንዲህ ነው ራሱን የገለጠው፣ እኔ የዘላለም አምላክ ነኝ ብሎ ነው እግዚአብሔር ለዚያ ለደከመ ህዝብ ላለው ህዝብ ልብ ላለው ህዝብ የተናገረው ይህንን የምስራች ነው። እግዚአብሔር በጊዜ በሁኔታ አይለወጥም፣ የዘላለም አምላክ ነው ተባብለን ነበር። እና በአራት ክፍሎች ከፍለን እናያለን ተባብለን ነበር። ዛሬ ሁለተኛው ክፍል ደግሞ እናያለን። ሐሳቡን ለማያያዝ ኢሳይያስ ምዕራፍ 40 ከቁጥር 27 እስከ 31 ያለውን ተመልሰን እናነባለን። እንዲህ ይላል፣ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች። ለምን ትላለህ? ለምንስ እንደዚህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ለይሁዳ ሕዝብ የተናገረው ሁለተኛው ነገር እዚህ ክፍል ላይ የምናገኘው እግዚአብሔር የምድር ዳርቻ ፈጣሪ ነው የሚል ቃል ነው የተናገረው። አላወቅክም፣ አልሰማህም? እግዚአብሔር የምድር ዳርቻ ፈጣሪ ነው ብሎ ይናገራል። ይሄንን ክፍል በጣም ቀስ ብለን በጥንቃቄ ጊዜ ሰጥተን ብናጠና አስገራሚ መልእክት ያለው ክፍል ነው። በዚች ንግግር ውስጥ እግዚአብሔር የምድር ዳርቻ ፈጣሪ ነው በሚለው ሀሳብ ውስጥ ሁለት ዋና ምስጢሮች አሉ። አንደኛው እግዚአብሔር የምድር ሁሉ ጌታ ነው የሚል ቃል። እግዚአብሔር የምድር ሁሉ ጌታ ነው፣ ፈጣሪ ነው፣ ጌታ ነው። እሱን ነው የሚነግረን። ሁለተኛ እዚህ ክፍል ውስጥ ያለ ስለ እግዚአብሔር ማንነት የሚናገረው ነገር እግዚአብሔር ፈጣሪ ነው የሚል ቃል ነው የምናገኘው። የሚገርማችሁ እግዚአብሔር የምድር ዳርቻ ፈጣሪ ነው የሚለውን አረፍተ ነገር ብትወስዱና ከይሁዳ ልብ ጋር ብታገናኙት አንዳንድ ጊዜ እግዚአብሔር የሚናገረውና ሰው እየሆነ ያለው ነገር የሚገናኝ አይመስለንም። የደከመ ልብ ላለው ሕዝብ እግዚአብሔር እየተናገረ ያለው እኔ የምድር ዳርቻ ፈጣሪ ነኝ ብሎ ነው የሚናገረው። ታዲያ ምን ግንኙነት አለው ያሰኛል። እዚህ የሰው ህይወት እየደከመ፣ እዚህ የሰው ህይወት ተስፋ ቆርጦ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነኝ ብሎ ቢናገር የሚናገረው ስለ ማንነቱ ነው። እና ምንድን ነው ከህይወት ከዕለታዊ ህይወት ፈተና ጋር የሚያገናኘው ትስስሩ ምንድን ነው ብለን እንድናስብ ያደርገናል። እዚህ ውስጥ እግዚአብሔር ያስቀመጠው አስገራሚ ሚስጥር ያለው ቃል አለ። ዛሬም አካፍላችሁ እሱ ነው። እግዚአብሔር የተናገረው ነገር እኔ ፈጣሪ ነኝ የሚል ቃል ነው። እዚህ ጋር ሁለተኛው ቃል ፈጣሪ የሚለው ቃል ነው። እና ምን ማለት ነው ጌታ ብዬ ይህን ክፍል ጊዜ ውስጅ ሳጠና ነበር። የሚገርማችሁ ነገር ይሄ ፈጣሪ የሚለው ቃል በዕብራይስጥ ቋንቋ ሄዳችሁ ብትመለከቱት የሚገርም ሚስጥር አለ። እና እሱ ነው ዛሬ ማካፈል። እና ይሄ ፈጣሪ የሚለው ቃል ሶስት ነገሮች አሉት ብለው ይናገራሉ። በቋንቋ ጥናት ያደረጉ ሰዎች እንደሚነግሩ አንደኛ እግዚአብሔር ፈጣሪ ነው ብሎ ሲናገር ይሄ ቃሉ ፈጣሪ የሚለው ቃል የሚያመለክተው ፍጥረትን ካለመኖር ወደ መኖር ማምጣት የሚችል ማለት ነው። ከምንም ወደ ማንነት የሚያመጣ ከምንም ነገር እግዚአብሔር ወደ አንድ ነገር ማምጣት የሚችል ችሎታ ያለው አምላክ መሆኑን የሚናገር ነው ይላሉ። ስለዚህ ካለመኖር ወደ መኖር ማምጣት የሚችል ጌታ ነው ብሎ ነው የሚናገረው። እኔ እንዲህ አይነት ጌታ ነኝ፣ ነገሮችን ካለመኖር ወደ መኖር የማመጣ ነኝ ብሎ ነው እየተናገረ ያለው። ግን ይሄ ብቻ አይደለም። ቃሉ ያጠኑ ሰዎች እንደሚነግሩን ሌላው ዝርዝር ውስጥ ባልሄድ፣ ሁለተኛ እግዚአብሔር አዲስ ሁኔታ መፍጠር ይችላል። አዲስ ሁኔታዎችን ነው የእንግሊዝኛውን ቃል ልጠቀም መሰለኝ፣ ኒው ኮንዲሽንስ ኤንድ ኒው ሰርከምስታንስ የሚፈጥር መሆኑን የሚናገር ክፍል ነው ይላሉ። ይሄ ፈጣሪ የሚለው ቃል ነገሮች ማለት ፍጥረትን ካለመኖር ወደ መኖር ማምጣት ብቻ ሳይሆን በተፈጠረውም ዓለም ውስጥ እግዚአብሔር ኒው ኮንዲሽንስን ሰርከምስታንስን መፍጠር ይችላል የሚል ምስጢር ያለው ቃል ነው። የሚገርም ነገር ነው። እግዚአብሔር የፍጥረትን ካለመኖር ወደ መኖር ማምጣት ብቻ ሳይሆን አዳዲስ ነገሮችን የመስራት አቅም ያለው አምላክ መሆኑን ይናገራል። ታዲያ እግዚአብሔር አዳዲስ ነገሮችን አዳዲስ ሁኔታዎችን መፍጠር ለምን አስፈለገው ብለን እንድንጠይቅ ያደርገናል ክፍሉ። ትዝ እንደሚላችሁ የሰው ልብ የደከመበት ጊዜ ነው፣ የወደቀበት ጊዜ ነው፣ ተስፋ የቆረጠበት ጊዜ ነው። እግዚአብሔር መጣሁ አዲስ ነገር ላደርግላችሁ ነው፣ እየሰራሁ አለ አታዩትም ወይ ብሎ እግዚአብሔር ሕዝቡን እያሳሰበ ያለበት ጊዜ ነው። እና ያንኑ እውነት ነው እግዚአብሔር የሚናገረው። እኔ እኮ ፈጣሪ ነኝ ብሎ ነው የሚናገረው። እና ለምንድን ነው እግዚአብሔር ይህን ያነሳው? ሁለት ሚስጥሮች አሉ። እነሱም በጣም በጥንቃቄ መመልከት አለብን። እነዚህ ሚስጥሮች ከይሁዳ ህይወት ጋር የተገናኙ ናቸው። ትዝ እንደሚላችሁ እግዚአብሔር ፈጣሪ መሆኑን ለይሁዳ ይናገር እንጂ እግዚአብሔር ፈጣሪ መሆኑ በፈጠረው ፍጥረቱና ሁኔታ ብቻ የሚታወቅ ብቻ ሳይሆን የቃል ኪዳኑ ህዝብ በሚኖርበት ህይወት ውስጥ የቃል ኪዳኑ ህዝብ የሚያሳልፈው ያንን ህይወት እግዚአብሔር ያውቀዋል፣ ይመረምረዋል፣ ያንን ወደ አደባባይ ያወጣዋል፣ ያንን ምላሽ ይሰጠዋል፣ ያንን ቅርጽና ይዘት ይሰጠዋል፣ እግዚአብሔር አዲስ መልክ ይሰጠዋል የሚል ሐሳብ አለው። በምንድን ነው እግዚአብሔር እንዲህ አዳዲስ ነገር የሚሰራው? በዚህ በይሁዳ ህይወት ውስጥ ስትመለከቱ በይሁዳ ህዝብ ህይወት ውስጥ ሁለት መሰረታዊ ችግሮች አሉ። አንደኛው ይሁዳ እግዚአብሔርን የሚያውቀው ከቦታ ጋር አያይዞ ነው። በደንብ ስሙኝ፣ ከቦታ ጋር አያይዞ ነው። ይህንን ታሪክ ወደኋላ ሄዳችሁ መለስ ብላችሁ ማየት ትችላላችሁ። ከምርኮ በፊት በነበረው የእስራኤል ህይወት ውስጥ ስትመለከቱ ምርኮ ሳይመጣ በፊት መበተን ሳይመጣ በፊት እግዚአብሔር እንዲህ ብሏቸው ነበረ። በዳዊትም ዘመን እንዳደረገው ኢየሩሳሌምን ማደሪያው አድርጎ መረጠ ተብሎ ነበር እና እግዚአብሔር በኢየሩሳሌም መካከል ነው ያለው ተብሎ ተዘምሮለታል። እግዚአብሔር በኢየሩሳሌም አለ፣ በኢየሩሳሌም መቅደሱ አለ። መቅደሱ ስላለ ይሄ የእግዚአብሔር አገር ነው። የእግዚአብሔር አገር ስለሆነ የእኛም አገር ነው እና አገራችን ኢየሩሳሌም ነው እና ይሄ ነው አገር ማለት ይሄ ነው ብለው ነበር የሚያስቡት። ተመልከቱ፣ አገርን ቦታን መሰረት ያደረገ እውቀት ነበራቸው። አገርን ቦታን መሰረት ያደረገ መንፈሳዊነት ነበራቸው። ከቦታ ጋር የተቆራኘ ነገር አለው ሚስጥሩ። ይገርማል። ይሁዳም እግዚአብሔርን ሲከተል ኢየሩሳሌምን ማዕከል አድርጎ ነው። ህይወታችን ስለ እግዚአብሔር የምናውቀው ብዙ ነገር ቢኖረንም አንዳንዱ እግዚአብሔር ያወቅንበት እውቀታችን አንዳንዱ ከቦታ ጋር ይያያዛል። በተራ ምሳሌ እንናገር። ያው አገር ቤት አዲስ አበባ ከሆንኩኝ፣ እዚያ እኔ ቤተክርስቲያን ከሆንኩኝ፣ እኔ የምቀመጥባት ኮርነር አለች እና ደስ ትለኛለች እና ሰው እንዲነካብኝም አልፈልግም ማለት የኔና የጌታ ቦታ አለች ማለት እንደሱ ቤትም እንደሱ ነው። እና እኔ ወደዚህ ስመጣ ያው ቤት ውስጥ ላይ ካለው እንዴት እንደምቀመጥ ያውቃል ወንዱ ልጄ። እና እኔ ወደዚህ ስመጣ ልክ ወደዚህ መምጣቴ ሲያውቅ አክት የሚያደርገው እሱ ነው ቤት ውስጥ። እና እንደኔ ነው የሚቀመጠው፣ በቦታዬ ነው የሚቀመጠው። እና ቦታዋን ሲያስብ ማለት እኔንም ያስባል ማለት ነው። እና እንደሱ ነው የሚረዳው። ይሁዳ ጌታን ትልቁን እግዚአብሔርን ፈጣሪውን እግዚአብሔርን አመንኩት፣ ተከተልኩት፣ ተረዳሁት ሲል በውስጥ ታዋቂ ከቦታ ጋር የተቆራኘ ነገር ነበር። በደንብ ስሙ፣ ሚስጥሩን ልንገራቸው። ከእግዚአብሔርም ጋር ያጣላቸው አንዱ ነገር የቦታ ጉዳይ ነው። መለስ ብዬ ላንሳ። ለምሳሌ ትንቢተ ኤርምያስ ምዕራፍ 23ን 25ን አልፋችሁ 29ን ሄዳችሁ ብትመለከቱ የሚገርም ነገር ነው የምታገኙት። እግዚአብሔር ከይሁዳ ጋር በተጣላ ጊዜ እግዚአብሔር እንዲህ አለ፣ ከዚች ምድር አነሳችኋለሁ ብሎ የተናገረ፣ ይህችን ከተማ አፈርሳታለሁ ብሎ የተናገረ፣ ይሄን መቅደስ አፈርሳለሁ ነው ያለ እና ይሄንን ኑሮ ረብሸዋለሁ ነው ያላቸው እና ሁላችሁም ከተደላደለ ነገር ተግዛችሁ ወደ ባቢሎን ትሄዳላችሁ ብሎ ነው እግዚአብሔር የተናገረ። ምን ማለት ነው? የለም እናንተ አሁን ያላችሁት ነገሮችን የምትረዱ በቦታ አንጻር ስለሆነ እኔ ቦታውን ልነካካው ነው፣ ያንን ቦታ መነካካት ፈለግኩ ብሎ እግዚአብሔር ሲናገር ታዩታላችሁ። እና ደግሞ ያው ይሄ እምነት ይሄ አስተሳሰብ የጸና ስለነበረ የይሁዳ ሰዎች ኤርምያስ ይህን ትንቢት ሲናገር እነሱ ደግሞ ደህና ደህና ትንቢት የሚናገር ነቢይ ይፈልጉ ነበረ። ለአጭር ጊዜ ነው የምትሄዱ፣ ብትሄዱም ትመለሳላችሁ ይላል የሰራዊት ጌታ እግዚአብሔር የሚል መልእክተኛ መካከላቸውን አስቀምጠው ነበር። እና ለምንድን ነው ሌላ ነቢይ መስማት የፈለጉት? በቃ እግዚአብሔርን ያዩት ከቦታ ጋር አያይዘው ነው፣ ከቦታ ጋር አያይዘው ነው። እና እግዚአብሔር ከቦታ ጋር ሲያያዝ ቦታውን ለመነካካት እግዚአብሔር ሁኔታዎችን ሲፈጥር ታዩታላችሁ። እና ቦታና ሁኔታ በሰው ልጆች ውስጥ ያለውን ተጽዕኖ ነው ይሄ ክፍል የሚያሳየን። በክፍል ውስጥ ነገሮች የተያያዙት ከቦታ ጋር ነው እና እግዚአብሔርም እየተናገረ ያለው ከሀገራቸው የተፈናቀሉ ብሶት የተሰማቸው ሰዎች የሄዱበት ሀገር ባቢሎን ቦታ አልተመቻቸውም። ቦታው አለመመቻቸት ሳይሆን ከቦታው ጋር የመጣው ሁኔታ ሁሉ የሚሰለች የማይመች ነበር። ኤርሚያስ እንደሚነግረን ባለፈው ሳምንት አንብቤያለሁ፣ ምዕራፍ 51 ቁጥር 34 እና 35 ብትመለከቱ ያንን የባቢሎን ዘመን የዚያን የቆይታቸውን ዘመን ሁኔታ ሲናገሩ እንዲህ ነው የተናገሩት። ባቢሎን በላኝ፣ ባቢሎን ከፋፈለኝ፣ ባቢሎን ባዶ አደረገኝ፣ ባቢሎን ዋጠኝ፣ ባቢሎን ጠላኝ፣ ባቢሎን በስጋ ላይ ግፍ አደረገ። አንተ የጽዮን ጌታ፣ አንተ በጽዮን የምትኖር እግዚአብሔር ሆይ እባክ ባቢሎንን እጥፍ ፍረድባታል። ተመልከቱ፣ ቦታውን ብቻ ሳይሆን በቦታው ላይ ያለው ሁኔታ አልተመቻቸው እና እግዚአብሔር የምድር ዳርቻ ፈጣሪ ነኝ ብሎ ተናገረ። የምድር ዳርቻ ፈጣሪ ነኝ ብሎ እግዚአብሔር ተናገረ እና እግዚአብሔር የምድር ዳርቻ ፈጣሪ ነኝ ብሎ ሲናገር ለይሁዳ ጥያቄ ምላሽ መስጠቱ ነው። ለጥያቄያቸው ያ ከቦታ ጋር የተገናዘበ ከሁኔታ ጋር የተገናዘበ ያ ችግራቸው ላይ እግዚአብሔር መመሪያ እየሰጠ ነው፣ እየተናገረ ነው። እግዚአብሔር መልእክት እያስተላለፈ ነው። እንዲህ ነው የሚለው አልፋችሁ ቅድም እንደጠቀስኩት ሌላም ጥቅስ መውሰድ ይቻላል። ሂዱና በባቢሎን ኑሩ እና ለምትኖሩባት ለዚያች ከተማ ለምትማረኩባት ከተማ ሂዱና ጸልዩ። እዚያ ሄዳችሁ መሬት ገዝታችሁ እያረሳችሁ ቤት ሰርታችሁ ኑሩ ይላል የሰራዊት ጌታ እግዚአብሔር። መሄዳችሁ የኔ ሐሳብ ነው ይላል የሰራዊት ጌታ እግዚአብሔር ተብሎ ነበር የተነገራችሁ። ግን እንዴት የኢየሩሳሌምን ጌታ እንዴት የምድሪቱን ጌታ እንዴት የመቅደሱን ጌታ በቦታው ላይ መቅደስ አስቀምጦ በመቅደስ የተመለከ እኛም ስለ እሱ እንድናውቅ እዚያ ቦታ የተናገረን እግዚአብሔር አሁን እንዴት ቦታውን ይነካል? አሁን እንዴት ሁኔታዎችን ይገለባበታል? ኖ የኛ እግዚአብሔር እንዲህ አይነት እግዚአብሔር አይደለም ነበር ያሉት። አስተሳሰባቸውና አመለካከታቸው ከቦታው ጋር በጣም የተቆራኘ ነበረ። ግን ደስ የሚለው ነገር ባይሰሙትም እግዚአብሔርን ባይሰሙትም የደረሰባቸው ሁሉ እንዲደርስባቸው የማይፈልጉት ነገር ሁሉ ደርሷል። ከስፍራቸው ተፈናቅለዋል። ወደማይፈልጉት አገር ሄደዋል። የማይፈልጉት ሁኔታ ውስጥ ገብተዋል። አሁን ቦታውም ተነክቷል። ያ ምቹ የኢየሩሳሌም ሰርከምስታንስ ተነክቷል። አሁን ባቢሎን ነው። በባቢሎን ያለው አዲስ ሁኔታ ነው። የሚገርም ነገር ነው። መጽሐፍ ቅዱስ በመዝሙር 24 ላይ ቁጥር 1 ላይ እንዲህ ተብሎ ተጽፏል፣ ምድርና ሞላዋ የማን ይችላል? የእግዚአብሔር ነች ተብሎ ተጽፏል። ይሄ የመጽሐፍ ቅዱስ እምነት ነው፣ አስተምህሮ ነው። ምድርና ሞላዋ የማን ነች? የእግዚአብሔር ነች። በስተ ሰሜን እግዚአብሔር፣ በስተ ደቡብ እግዚአብሔር፣ በስተ ምስራቅ፣ በስተ ምዕራብ፣ በመሃል እግዚአብሔር። በቃ ይሄ ፍጥረት የእግዚአብሔር ነው። ምድር የእግዚአብሔር ነች እና ምድር የእግዚአብሔር ከሆነች በእግዚአብሔር አይን ሲታይ ምድር ሁሉ የጌታ ስለሆነ የእግዚአብሔር አለቅነት ሁሉ ቦታ አለ ተብሎ መታሰብ ነበረበት። ሁሉ ቦታ እግዚአብሔር አለ ተብሎ መታሰብ ነበረበት፣ ግን አልታሰበም። እግዚአብሔር ራሱንም ሲገልጥ ለዚህ ህብረተሰብ ወደኋላ ሄደን ደግሞ ብንመለከት አብርሃም ገና ቤተሰብ በነበረ ጊዜ ገና ልጆችን ወልዶ ገና ትውልድ ሳይሰራ ገና ከትውልዱ ህዝብ ሳይመጣ ገና ህዝብ መጥቶ በመንግስት ፖለቲካ ውስጥ አለ የሚባል መንግስትና ሀገር ሳይሆን በፊት እግዚአብሔር ድሮ ገና በታናሽነቱ እስራኤልን እንዲህ ብሎ መርቶት ነበረ። ማርና ወተት ወደምታፈሰው ምድር አገባችኋለሁ። ምድርና ሞላ የኔ ናት። የእግዚአብሔር በመሆኗ እናንተን ከባዶነት ወደ ባለቦታነት ማለት ከምንም ወስጄ ከነአን እንድትገቡ አረኳቸው እሰጣችኋለሁ። እግዚአብሔር ሙሴን ሲያስነሳው እንዲህ ነው ያለው፣ ዘጸአት ምዕራፍ 3 ቁጥር 8 እና ቁጥር 17 ሄዳችሁ ብትመለከቱ እነዚህ ሁለት ጥቅሶች ታገኛላችሁ። ከግብጽ አያነጅ አድናቸው ዘንድ ከዚያችን ማገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነአናውያን ወደ ኬጥያውያን ወደ አሞራውያን ወደ ፌርዛውያን ወደ ያውያን ወደ ያሙሳውያን ስፍራ አወጣቸው ዘንድ ወረድኩ ይላል ሙሴ። ወደዚህ እንዳወጣቸው ነው እግዚአብሔር የነገረ። ምክንያቱም ምድርና ሞላዋ የእግዚአብሔር ስለሆነች ወደዚህ እንድትወጡ እግዚአብሔር ላከኝ። እንዲያውም እንዲህ ይላል ቁጥር 17 ላይ ከግብጽ መከራ ወደ ከነአናውያን ወደ ኬጥያውያን ወደ ያሞራውያን ወደ ፌርዛውያን ወደ ያውያን ወደ ያብሳውያን አገር ወተትና ማር ወደምታፈሰው አገር አወጣችኋለሁ አልኩ ብሎ ተገለጠልኝ በላቸው ይላል። ወደዚህ አወጣችኋለሁ ብሎ እግዚአብሔር ነገረኝ፣ እኔም ያንን ልፈጽም መጣሁ ብሎ ነገራቸው። ምክንያቱም ምድርና ሞላዋ እግዚአብሔር ስለሆነች እናንተን ከምንም ማርና ወተት ወደምታፈሰው እናንተ ህዝብም አልነበራችሁም አገር አልነበራችሁም። ተመልከቱ፣ እንዲህ ነው የመጣችሁ። ከምንም ወስጄ ባለ አገር ባለ ቦታ ባለ ርስት አደረግኳችሁ። ምክንያቱም ምድርና ሞላዋ የኔ ናት። እግዚአብሔር ከዚህ እስከዚያ ድረስ አለ። እግዚአብሔር ከመነሻችን እስከ መድረሻችን አለ። እግዚአብሔር በእያንዳንዱ እርምጃችን ከእኛ ጋር አለ ማለት ነበረባቸው። ግን ሊሉ አልቻሉ። የሚገርም ነገር ነው። ይሄው ህዝብ ወደፊት ቀጥለን ብናነብ የእስራኤል አስተሳሰብ አሁንም ቢሆን አንዱ የትግል ቦታ የሆነበት ይህንን ምድርና ሞላዋ የእግዚአብሔር መሆኗን ተረድቶ እግዚአብሔርን ተስፋ አድርጎ መኖር ነበረበት። ግን ይሄ መረዳት ድሮም አልነበረም። ከምርኮ በኋላ ሳይሆን ድሮም አስቸጋሪ ነበረ። ህዝቡ ህይወት ውስጥ ድሮም ተሰውሮ የተቀመጠ ነገር ነበረ። እንዴት ብለን ብንጠይቅ የሚከተለውን ሀሳብ እናገኛለን። ለምሳሌ ዘጸአት ምዕራፍ 16 ሄዳችሁ ብትመለከቱ እንዲህ መሰሉ አስተሳሰብ ጥንትም ነበረ። ያው እግዚአብሔር ምሪትን ተቀብሎ ሙሴ ከእግዚአብሔር ምሪትን ተቀብሎ ወደ ከነአን የተስፋይቱ ሀገር ለመሄድ ጉዞ እንደጀመሩ ገና በሁለተኛው ሳምንት ከግብፅ ወጥተው ወደ ከነአን ጉዞ ሲያደርጉ በሲን ምድረ በዳ ላይ ሲደርሱ ይኸው ህዝብ እግዚአብሔር ከግብፅ ወስዶ ከነአን ሲወስደው ምድርና ሰማይ የእሱ የሆነች እግዚአብሔር ከምንም ወደ አንድ አቅጣጫ ሲወስዳቸው ከባዶነት ወደ አንድ ማንነት እየወሰዳቸው እያለ ተአምር ሰርቶ እየወሰዳቸው እያለ እግዚአብሔር የቦታ ሁሉ ገዢ የሁኔታ ሁሉ ተቆጣጣሪ መሆኑን ማመን ነበረባቸው። ግን ይሄ እምነት አልተገኘም ውስጣቸው። እንዲህ ተብሎ ተጽፏል፣ ከኤሊም ተጓዙ የእስራኤል ልጆች ማህበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛ ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ባለችው ምድረ በዳ ወደ ሲን ምድረ በዳ መጡ ይልና የእስራኤልን ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በረሃብ ልትገሉ እኛን ወደዚች ምድረ በዳ አውጥታችኋል፣ በስጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለ በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን አሏቸው። ይህ እኮ ከባድ ሀሳብ ነው። ይህ እኮ ምን ማለት ነው? ተአምር ሰርቶ እግዚአብሔር አውጥቷቸው እያለ አሁን የደረስንበት ይቺ ጥቂቱ እርምጃ እግዚአብሔር ወይ ከነአን ነው የምንሄደው፣ ግን ከግብፅ ወጥተናል፣ ቃል ገብተህልናል፣ የምድር ገዢ አንተ ነህ፣ ምድርና ሞላዋ የአንተ ነች። እዚህ ሲን ምድረ በዳ ስንደርስ ጌታ ሆይ አምሮት በረታብን፣ እባክህ ለአምሮታችን ምላሽ እንፈልጋለን ብለው መጸለይ ይችሉ ነበር፣ መለመን ይችሉ ነበር፣ መብትም ተሰጥቷቸው ነበረ። ግን የተገላቢጦች ነው የሆነው። እንዲህ ነው ያሉት፣ ምን ነው በግብፅ በሞትን፣ ምን ነው እዚያው እያለን በሞትን። ደግሞ ለተሻለ ነገር ቢሆን ጥሩ ነበር፣ ለድንች ለዱባው ለስጋው በቃ ይሄው ነው መጽሐፉ የሚናገረው። ግን በቃ ምን ነው በሞትን አሉ። ማለት የነበረባቸው እግዚአብሔር የምድር ሁሉ ገዢ ነው። እግዚአብሔር ከግብፅ ስንወጣ ነበረ፣ አሁን ሲን ምድረ በዳ ላይ ከነ ጥያቄያችን አለ፣ ስንሄድ ወደ ከነአን እዚያም ስንደርስ እግዚአብሔር አለ፣ እግዚአብሔር ከኛ ጋር አለ መባል ነበረበት። ማለት ከቃል ኪዳን ህዝብ የሚጠበቀው ይሄ ነበረ፣ የእምነት ሰው መሆን ነበረ። ግን እምነት አልተገኘባቸውም እና ሁኔታዎችና ቦታዎች ይቀያየሩናል። አሁን መናገር የፈለኩት ይሄ ነው። ቦታዎችና ሁኔታዎች ለእግዚአብሔር ያለንን አመለካከት ይቀያየሩታል እና እንቀየራለን፣ እንለወጣለን። ልክ ነው። ይሄ ፈተናችን ነው። ምክንያቱም ቦታዎች ምን ኖሮ በቦታዎች ምናሳልፈው ሁኔታዎችን ነው ማለት ባለንበት ቦታ ምንም ይሁን ሁኔታዎች ይመጣሉ፣ ያልፋሉ፣ እናስተናግዳለን። ወይ ለመልካምነት ወይ ለመጥፎው ብቻ፣ ወይ ሰርተውን ወይ አድሰውን ወይ አስለቅሰውን ወይ አስቀውን ያልፋሉ። በቃ ይሄ ያለን ባለንበት ቦታ ሁሉ አለ። ግን የእግዚአብሔርን ምሕረትና ቸርነት የምንጠብቀው በዚያ ሁኔታ ውስጥ ነው። ስለዚህ እዚያ ሁኔታ ውስጥ ሆነን ስንጸልይ አንዳንድ ጊዜ የምንጸልየው ጸሎት እንዲህ ብለን ነው፣ ጌታ ከዚህ አውጣኝ ብለን ነው የምንጸልየው። ከሁኔታው ተነስተን ወደ ቦታው ነው የምንሄደው። አንዳንድ ቦታ ላይ ደግሞ ቁጭ ብለን ጌታ ሆይ እዚህ ቦታ ደግሞ ያለው ሁኔታ ልነግርህ አልችልም፣ መቼ ነው ከዚህ የምታወጣኝ ብለን ደግሞ እንጸልያለን። ስለዚህ አንዳንድ ጊዜ ስለ ሁኔታ እንጸልያለን፣ ስለ ሁኔታ እንጸልያለን፣ ስለ ቦታ እንጸልያለን። ግን እግዚአብሔር የቦታም የሁኔታም ሁሉ ባለስልጣን መሆኑን እስራኤል ድሮም አልተረዳም። እየተመራም እያለ መልካም ነገር እየተነገረ እየተደረገለት እያለ ድሮም እግዚአብሔር የምድር ሁሉ ፈጣሪ ነው፣ እግዚአብሔር የቦታዎች ሁሉ ባለስልጣን ነው፣ እግዚአብሔር የሁኔታዎች ሁሉ ባለስልጣን ነው የሚል እምነት ውስጡ አልነበረም። ማለት ከቦታ ወደ ቦታ ልፍ ሲል በቃ፣ ከሁኔታ ወደ ሁኔታ ልፍ ሲል በቃ፣ ስለ እግዚአብሔር ያለው ሐሳቡ እየተናጋበት ይሄዳል። እየተናጋበት ነው የሚሄደው። ይሄንኑ ሐሳብ ማስፋት ይቻል እንደ ታሪክ መልክ ሶስተኛ ሐሳብ አድርጌ ባነሳ፣ በእግዚአብሔር እርዳታ የከነዓንን ምድር ከወረሱ በኋላ በተስፋይቱ ምድር ሲኖሩ አንዱም ትግላቸው ይሄ ነው። እግዚአብሔርም እየተናገረ የነበረው ነገር ዋ ከነዓን ስትገቡ የአገሪቱ ባህልና ልማድ እንደምታስቡት አይደለም፣ ዋ እዚያም ደርሳችሁ እኔም ፈልጉ፣ እዚያም ደርሳችሁ ስርዓቱንና ህጉን ጠብቁ፣ ይህች ህግ በቃ ቢቻል ከግንባራችሁ ላይ ከደረታችሁ ላይ ባትጠፋ እያለ እግዚአብሔር ያስጠነቅቅ ነበር። ግን እዚያም ሀገር ሲገቡ አልተጠነቀቁም ነበርና ያም ቦታ የሚያታግል ቦታ እንዲሆን ሆነ እና አንዳንድ ነገስታት በጊዜው አልለቀቁም ነበርና እግዚአብሔር መሳፍንቱን እያስነሳ አንዳንዱን ጦርነት ጸጥ ያደርግላቸው ነበር። ብቅ ሲሉ አንዱ ብድግ ያደርግና ደግሞ ጸጥ ያደርግላቸው ነበር። አሁን ገና ደህና ቦታ ሆነልን ይሉ ነበር። ደግሞ ትንሽ ቆይተው ቦታው ደህና ሲሆን የእነሱ ሁኔታ ደህና ስለማይሆን እግዚአብሔር ደግሞ ቦታውን ይረብሸዋል። ደግሞ አንዱን ያስነሳን አንድ ሁኔታ ያመጣና ያ ሁኔታ ቦታውን የሚያስበረግግ ቦታ ያደርግባቸዋል እና ደግሞ ሲያለቅሱ እንዲህ ይሆናል። አንዱን ያስነሳና ደግሞ ምድሪቱን ያረጋጋታል፣ ደግሞ ሁኔታው ይስተካከላል። እንዲህ እያለ ነበር የመራቸው። ማለት ቦታና ሁኔታ በሰው ህይወት ውስጥ ትልቅ ስፍራ ነበራቸው፣ አሁንም አላቸው፣ ወደፊትም ይኖራቸዋል። እግዚአብሔር እንዲህ አደረገ። ይሄ ትግል እየበረታ ሲሄድ እስራኤል እንደ ሀገርም እንደ መንግስትም እየኖረ ሲሄድ አሁን አመራሩን እግዚአብሔር ለወጠ። አሁንም ቢሆን አገርና ሁኔታ በጥንቃቄ ከእግዚአብሔር አንጻር መታየት እንዳለበት፣ በአገርና በሁኔታ ላይ የበላይ ባለስልጣን እግዚአብሔር መሆኑ እንዲታወቅ እግዚአብሔር ነቢያትን አስነሳ። ታላላቆችን ታናናሾችን አስነስቶ እግዚአብሔር ወደ ህጉ ይመልሳቸው ነበር። ተው እያለ ይመልሳቸው ነበረ። በተለይ ይህን እንደ አንድ ምሳሌ አራተኛ ምሳሌ አድርጌ የማነሳው የኤርምያስ የተናገረውን የትንቢት ቃል ነው። እግዚአብሔር እንዲህ ነበር የሚላቸው በነቢያትም ዘመን ጸንታችሁ እንድትኖሩ ከጠላት እንድትሰወሩ ባላችሁበት ስፍራ ከእግዚአብሔር ጋር ተስማምቶ መኖር ቅድሚያ የሚሰጠው ነገር ነው ብለህ ንገራቸው ብሎ እግዚአብሔር ኤርምያስን አስነስቶት ነበረ። ቦታው ሰላም እንዲሆን፣ ሁኔታዎች የሚያረኩ እንዲሆኑ ከፈለጋችሁ የመጀመሪያው ነገር የቦታና የሁኔታ ባለስልጣን የሆነው እግዚአብሔርን ከእሱ ጋር መስማማት ነው ብሎ እግዚአብሔር ተናገረ። ኤርምያስ 35:15 ላይ እንደዚህ ተብሎ ተጽፏል፣ እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ስራችሁን አሳምሩ፣ ታመልኳቸው ዘንድ ሌሎችን አማልክት አትከተሉ። ለእናንተና ለአባቶቻችሁ በሰጠሁት ምድር ትቀመጣላችሁ። ተመልከቱ። እያልኩ በማለዳ ተነስቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር፣ እናንተ ግን ጆሮአችሁን አላዘነበላችሁም፣ እኔንም አልሰማችሁም። እና ከክፉ መንገዳችሁ ብትመለሱ፣ ስራችሁ ብታሳምሩ፣ የምታመልኩትን እኔን ብትመርጡ በዚህ ምድር አሳድራችኋለሁ፣ በዚች ምድር ትኖራላችሁ፣ መኖር ይሆንላችኋል፣ እግዚአብሔር ተናገረ። ምን ማለት ነው? የሰው ልጅ የሚኖረው በቦታ ነው። በቦታዎች ውስጥ ሆኖ ሁኔታዎችን ያሳልፋል። የሰው ልጅ ሁኔታዎችን ያሳልፋል። ሁኔታዎችን የሚያሳልፈው ከቦታ ጋር በተያያዘ መንገድ ነው። አሁን ቁም ነገሩ እሱ አይደለም፣ ግን በቦታና በሁኔታ ላይ ባለስልጣን የሆነውን እሱ ማሰብ ነው ብሎ እግዚአብሔር ተናገረ። መንገዳችሁንና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ ብሎ እግዚአብሔር በትክክል ተናገረ። ያ ሁሉ ችግር ሳይመጣ በፊት አሳድራችኋለሁ። መኖር አይደለም የምትፈልጉት፣ ትኖራላችሁ፣ ግን ለመኖር መንገዳችሁና ስራችሁን አሳምሩ። ይሄም ስፍራ ይሄም ስፍራ የረፍት ስፍራ ይሄም ስፍራ እዚህ ስፍራ ያለውን ሁኔታ የሚያረጋጋ ይሆናል። ግን መጀመሪያ የቦታና የሁኔታ ባለስልጣን የሆነውን እግዚአብሔርን አስቡ ብሎ ጌታ ተናገረ። እንዲህ አይነት አስተሳሰብ በአዲስ ኪዳን ብዙ አልሰማ ነውም፣ ግን ትንሽ ጫፉ ትንሽ ብልጭ ብሎ ነበረ። ከብሉይ ህብረተሰብ ወደ አዲሱ ህብረተሰብ ትንሽ ተንደርዶ የገባ ሀሳብ ነበረ። ዮሐንስ ወንጌል ምዕራፍ 4 ሄዳችሁ ስታነቡ በጌታ በኢየሱስ ክርስቶስና ዮሐንስ ወንጌል ምዕራፍ 4 ላይ ባለችው ሴት መካከል የነበረውን ጭውውት ትንሽ ላሳስባችሁ። እንዴ እኛ እኮ አባታችን ያዕቆብ ከዚህ ነው ውሃ የጠጣውም፣ ደግሞ ይሄ እግዚአብሔር ተራራ ነው፣ በዚህ ነው ያመለክ ነው፣ እግዚአብሔር በዚህ አለ ብለው አባቶቻችን ነግረውናል፣ ምናመልከውም በዚህ መንገድ ነው አለች። እና ጌታ ያነሳው ነገር ግን የተለየ ነገር ነው። አሁን ይሄ አዲሱ ዘመን፣ ይሄ አዲሱ የቃል ኪዳን ዘመን በመንፈስና በእውነት የመስገጃና የማምለኪያ ጊዜ ነው፣ የቦታ ጊዜ አይደለም። ቦታን በመንፈስ ማየት፣ ሁኔታን በመንፈስ ማየት፣ በቦታ ላይ በመንፈስ መሆን፣ በሁኔታዎች ላይ በመንፈስ መሆን፣ በመንፈስ ቁጥጥር ስር መሆን፣ ለመንፈስ ተገዢ መሆን፣ በመንፈስ መነጽር ማየት፣ በመንፈስ መመሪያ ማየት፣ በመንፈስ መመሪያ መኖር ነው የሚጠይቀው። ይሄ ነው የአዲሱ ኪዳን ዘመን ብሎ ጌታ ተናገረ። አስደናቂ ነገር ነው። እና ወደ ኢሳያስ ምዕራፍ 40 ልመለስ እና እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነኝ ብሎ የተናገረበት ምክንያት ምንድን ነው? እግዚአብሔር እንዲህ ማለቱ ነው። ወደ ባቢሎን ስንሄድ አዘንን ያላችሁ ያለ ባቢሎን መቆየታችን ጎዳን አደለ ያላችሁት? እና ልባችን ደከመ አዲስ ነገር አይታየንም አደለ ያላችሁት? እኔ የምድር ዳርቻ ምንድን ነኝ? ፈጣሪ ነኝ። እንዴት እንደምገልጠው አላውቅም። የምድር ዳርቻ ሁሉ ምንድን ነኝ? ፈጣሪ ነኝ። በባቢሎን ሳለ አቅም አጣን አይደለ ያላችሁት? እኔ የምድር ሁሉ ፈጣሪ ነኝ። እንዲህ ማለቱ ነው። እናንተ ከእኔ ጋር ሳትስማሙ በቀራችሁበት ዘመን እኔ አምላካችሁ እግዚአብሔር የምድር ሁሉ ፈጣሪ፣ በምድር የምትገኙት እናንተ በምድራችሁ ተረጋግታችሁ ስትኖሩ፣ ተኩራርታችሁ ስትኖሩ፣ በልሀኝነት ስትኖሩ እኔ እግዚአብሔር ያንን ምድር ነካውታል። ያንን ምድር እና እናንተን ረበሽኳችሁ፣ ምድሪቱንም በእናንተ ምክንያት ረበሽኳት። እንዴት ምትሉ? በቃ አይመጣም የምትሉትን ባቢሎን አስነስቼ ሂድና እባክህ እንደው ቁጣዬን ተቆጣልኝ እና ቅጣቴን ቅጣልኝ አልኩት። የምድር ሁሉ ዳርቻ ፈጣሪ ስለሆንኩ እናንተ ልብ እንድትሉ እናንተን መስራት ሲጀምር ከወደዚያ ማዶ የፈለግኩትን ብድግ አድርጌ አምጥቼ እናንተን ነካ። የምድር ዳርቻ ሁሉ ፈጣሪ ስለሆንኩ እግዚአብሔር ስም ብሩክ ይሁን። እናንተን ደግሞ እዚህ ፍርስርስ አደረጋችሁ፣ ፍርስርስ ብላችሁ ወደ ፍርስራሹ ሀገር ሄዳችሁ እዚያም በሄዳችሁበት ሀገር ሰላም አልፈለጋችሁም። ያው የተነጫነጫችሁ ሄዳችሁ ቆይታችሁ የመነጫነጭ ሆነ፣ መታገስም አልቻላችሁ እና እዚያም ሄዳችሁ ያም ሀገር አልሆናችሁም፣ ያም ሁኔታ አልተመቻችሁም እና እኔ ደስ ብሎኛል አለ እግዚአብሔር። እንዴት የምድር ዳርቻ ሁሉ ፈጣሪ እንዴት ያስደስታል! እንዴት ያስደስታል! እግዚአብሔር የሀገር ሁሉ የቦታ ሁሉ ባለስልጣን፣ እግዚአብሔር የምድሪቱ ሁሉ ባለስልጣን፣ የሰሜኑ፣ የምስራቁ፣ የምዕራቡ፣ የደቡቡ፣ የመሐከሉ፣ የሁሉ ባለስልጣን፣ ሁሉ በእጁ ያለ የፈለገው ማድረግ የሚችል እግዚአብሔር መሆኑን ነው የነገራቸው። እኔ እንዲህ አይነት አምላክ ነኝ ብሎ ነው የነገራቸው። ደግሞ ተመልከቱ፣ እናንተ ባቢሎን በላኝ፣ አደከመኝ፣ ከፋፈለኝ፣ ናፈራጅ አጣሁ፣ የሚበይንልኝ አይደለ ያላችሁት? አዎ፣ ለባቢሎንም ነግራታለሁ አለ እግዚአብሔር። ምክንያቱም የምድር ዳርቻ ሁሉ ፈጣሪ ስለሆንኩ ለባቢሎንም እንዲህ አልኩ፣ በቃ አሁን ጊዜሽ ደረሰ። እኔ ተቆጥቼ እስራኤል ለጥቂት ጊዜ ለእጅሽ አሳልፌ ሰጠሁ፣ ግን በትርሽ በጣም በዝቶበታል እና አሁን ተራው ያንቺ ይሆናል እና ተራው ያንቺ ይሆናል። እኔ እግዚአብሔር በአንቺ ላይ ሰለጥናለሁ። ተነሱ፣ አዋጅ ተናገሩ፣ እግዚአብሔር በባቢሎን ላይ ወጥቷል ብላችሁ ተናገሩ። ባቢሎንም በቀልበት ጊዜ በእኔ ዘንድ ነው፣ ከእኔ አቅም በላይ የሆነ ምንም የለም። እሰይ እግዚአብሔር! እዚያም ግፈኛውም ጋር እግዚአብሔር አለ፣ አልቃሹም ጋር እግዚአብሔር አለ፣ የተሰደደውም ጋር እግዚአብሔር አለ። የምድር ዳርቻ ሁሉ ፈጣሪ የእግዚአብሔር ስም ብሩክ ይሁን። ነገራቸው አላወቃችሁም? አልሰማችሁም ነው እኮ ጥያቄ። አላወቃችሁም እግዚአብሔር የምድር ዳርቻ ሁሉ ፈጣሪ እንደሆነ ማለቱ ነው። እንዲህ ነው ነገሩ። እናንተም በባቢሎን ከቀጣሁ ባቢሎንም በቂሮስ ደግሞ እቀጣለሁ። እናንተን በባቢሎን ልብ እንድትገዙ ከነካካኋችሁ ባቢሎን ደግሞ ልብ እንዲገዛ ካወቀበት እሱ ደግሞ ተራለው የፋርስና ሜዶን መንግስት ይነሳል። ያው እንዲገባው ነው። ሁልጊዜ ዘላለማዊነት ሰዎች ጋር የለም፣ ሀያላን ጋር ዘላለማዊነት የለም፣ መሪዎች ጋር ዘላለማዊነት የለም፣ የሰው ስርዓት ጋር ዘላለማዊነት የለም። ምናልባት አመታት ይፈጁ ይሆናል፣ ምዕት አመታት ይፈጁ ይሆናል፣ ግን ዘላለምነት የላቸውም። አንድ ቀን ሁሉ እንዳልነበረ ይሆናል። ለምን ብትሉ የምድር ዳርቻ ሁሉ ፈጣሪ እኔ ነኝ አለ እግዚአብሔር። አላወቃችሁም? እኔ ነኝ። ምስጢሩ ገብቷችሁ እንደሆነ እንዲህ እያልኳችሁ ነው። እግዚአብሔር ቦታን ቦታ የሚያደርገው እግዚአብሔር ብቻ ነው እያልኳችሁ ነው። ቦታችንና እኛ መካከል ሰላም ሰጪው እግዚአብሔር ነው እያልኳችሁ ነው። ሁኔታዎቻችንና እኛ መካከል እርቅ የሚሰጠን እግዚአብሔር ነው። ሰላም የሚሰጠን እግዚአብሔር ነው። ይህን እያልኳችሁ ነው። እግዚአብሔር እንዲህ አይነት እግዚአብሔር ነው ተብሎ ተጽፏል። እኔም እየገባኝን ነው እያካፈልኳችሁ ያለው። እንዲህ እያልኩ እየጸለይኩ ነው። ባለፈው ብያችኋለሁ። በችግሬም ደስ ባለኝም ደስ ባላለኝም ሁኔታ ውስጥ ሆኜ እንዲህ እያልኩ ነው። እግዚአብሔር የዘላለም አምላክ ነው ስል ነበር ሰሞኑን። አሁን ደግሞ ምን እያልኩ ነው? እግዚአብሔር የምድር ዳርቻ ሁሉ ፈጣሪ። ሃሌሉያ! የምድር ዳርቻ ሁሉ ምን ፈጣሪ፣ ካለ መኖር ወደ መኖር የሚያመጣ ሁለተኛ ሚስጥር ልንገራቸው። እግዚአብሔር የምድር ዳርቻ ፈጣሪ ነው የሚለውን ቃል ቅድም ከቃል ፍቺ ብንወስደው አላወቃችሁም አልሰማችሁም ማለት እኮ ነው። እግዚአብሔር እንዲህ ማለቱ ነው። እኔ እኮ አዲስ ተርካምስታን ስንፈጥሬ ለሰዎች ጥያቄ መልስ የምሰጥ ጌታ ነኝ። ጋድ ኦፍ ኒው ሰርካምስታንስስ። ይህ እኮ የሚያስደንቅ ነገር ነው። መጽሐፍ ቅዱስ እኮ በዚህ እውነት የተሞላ ነው። እግዚአብሔር ሰርከምስታንስን መፍጠር እችላለሁ፣ ፈጥርና ለሰዎች ጥያቄ መልስ መስጠት እችላለሁ እያለ ነው እግዚአብሔር። ምንድን ነው የምሰራው? አዲስ ሰርከምስታንስ መፍጠር እችላለሁ፣ ያልታሰበ፣ በሰው አእምሮ ያልነበረ፣ አሁን የሚበቅል ነገር ማድረግ እችላለሁ። እንዴ አላወቃችሁም አልሰማችሁም፣ አዲስ ነገር አድራጊ አምላክ ነኝ ብሎ ነው እግዚአብሔር የሚናገረው። ልክ ነው እኮ እግዚአብሔር። እውነት ረሳን እንጂ በቀደሙት አባቶቻችንን ህይወት የሆኑ ልክ የሆኑ ምሳሌ ነገራቸው። መርዶኪዎስ የንጉሥ አርጤክስስ ዘበኛ ሆኖ ያው ቤተ መንግስት ደጅ ቋሚ ነበር። አንድ ቀን በህይወቱ አንድ ቀን ተሳስቶ ይሄ ያለበት ሰርከምስታንስ ይለወጥ አልብሎ አስቦ ጸልዮ ያቀ መጽሐፉ ሳይነግረን የሚያሳድጋት ቆንጆ አስቴር አንድ ቀን ምናልባት ላጎቷ ለመርዶክዮስ መሳቁርስ ሰጠው እንደሆነ አላውቅም ወይ ከቤተ መንግስት ዳረጎት ይኖራቸው እንደሆነ አልተጻፈም። እንዲያው ግን እንደኛው ሀገር ባህል ተርጉመውና ስንቅ ታቀብለው ነበር ንበል እና ወደ ቤተ መንግስት ትሄድ ላጎቷ መሳሰጣ ስትመለስ ወይ ራታ ስትመለስ ያው እሷም እንደ ድህነቷ ቤተ መንግስቱም እንደ ቤተ መንግስትነቱ ነበር። አንድ ቀን አልተጻፈም አንድ ቀን ሲህ ገባለሁ አለች። ዚህ ቤተ መንግስት ይሄ በኔ ቁጥጥር ስር ይሆናል ብላ አታውቅ። እግዚአብሔር የምድር ሁሉ ዳርቻ ምንድነው ይላል መጽሐፍ ቅዱስ ፈጣሪ ነው። እግዚአብሔር አዳዲስ ሰርከምስታንስ መፍጠር የሚችል ጌታ ነው። በታምኑ ባታምኑ እምላችሁ መልእክቴ ዛሬ ይሄ ነው። እግዚአብሔር አዳዲስ ሰርከምስታንስ መፍጠር የሚችል ጌታ ነው። ይሄ ችሎታው ስለሆነ ስለተጻፈለት ነው የምናገር። እሱ ችሎታው ያለው እሱ ጋር ነው። እኔ ተናጋሪ ነኝ፣ የእሱ መልእክተኛ ነኝ። እና እግዚአብሔር የአዳዲስ ሰርከምስታንስ ባለቤት ነው። ፈጣሪ ተብሎለታል። ፈጣሪ ማለት አዲስን ሁኔታ የሚፈጥር ነው። እና ተፈጠረ እንጂ እውነት እኮ ነው። ልንገራችሁ ለቤተሰብ የሚነገርኩትን እስከዛሬ የሚያነሳሉ አስቴርን ይወል ሳስብ ጌታ ሆይ እንደው እቺ ሴት እንዴት ነው ቤተ መንግስት የገባችው? እና how was the circumstance? ቢያታዩ ማለት እንዴ አላውቅም ዲያ አንዳንድ ጊዜ እኮ እብደት ይፈጠራል አለኝ። የምን እብደት? አንዳንድ ጊዜ አንዳንድ ሰው somebody went crazy አንድ ቦታ ላይ አንድ ሰው crazy ይሆናል abnormal ይሆናል። ያብዳል ማለት አይደለም። Under the normal circumstances, and then so abnormal. Indeed. Next Austin, but how we go? Tillik bahal, yivita mangist bahal. Negus kemakwanun tochu gari yalle. Yehoyinit ajjit atato mokkasilo saunnatun. Austin tamta sil. Shirvetin nebla. Gitanya lipswa lipsa. Magbahat nebberba. That was the circumstance. የሚጠበቀው ግን አብኖርማል ነገር ነው የሆነው። አልመጣም ለሷ ልክ ሊሆን ይችላል አልተጻፈም። ግን ለሁኔታው ግን አይገባም። ግን እግዚአብሔር አንድ አዲስ ሰርከምስታንስ እየፈጠረ ነው። ምክንያቱም ቤተ መንግስት ውስጥ ያለ አግባብ ትንሽ እብደት ያበደ ሰው ተገኘ። ትንሽ እንዴት ንግስት እንዴት ተደርጎ ንጉስ ይጠራት መጣም? ይሄማ ሴቶቻችን ከሰሙዋል የድሮዎቹን ነው የሚናገረው። ከሰሙ እንዲህ ይሆናሉና ንጉስ አንድ ነገር አርጋሉት። There was a circumstance coming up. Hallelujah. ሰዎች አላሰቡም አልጸለዩም፣ ግን አንድ ነገር እየሆነ ነው። የሚሆነው ነገር ጌታ ያርገ ነው። ከዚያ እና ከንግስትነቷ አውጣቻ እና ንጉስ ያለ ንግስት እንዴት ይቀመጣል? እስኪ ቆንጆ ፈልጉለት። አንዲት መልከ መልካም ብቅ ጥልቅ መትልጃለች። አስቴር ታጨች። የንጉሱ ልብ አረፈባት። ቤተ መንግስት ገባች። አይበቃል? ተጸልዮ ነው? ተለምኖ ነው? ሰዎች ፕሮግራም አድርገውት ነው? አይደለም። እግዚአብሔር የምድር ዳርቻ ሁሉ እግዚአብሔር መርዶክዮስን ከአስቴር ምዕራፍ 6 ላይ ማየት ይቻላል። እሱም ዘበኛ ሆኖ በነበረበት ጊዜ አንድም ቀን በንጉስ ፈረስ ላይ የመቀመጥ ህልም ይኖረው ይችል ይሆናል። አልተጻፈም፣ ግን ስላልተጻፈ አንገምትም። ግን አንድ ቀን እንዲህ ሆነ። ለካ ሰዎች በንጉስ ላይ ሲያብሩ፣ ተንኮል ሲሰሩ ሰምቶ ንጉስ ይጠነቀቅ ዘንድ የዘበኝነት ኃላፊነቱ ተወጣ። ኖርማል ሰርከምስታንስ አንዳንዶች በአብኖርማልነት ይታወቃሉ፣ አንዳንዶች ደግሞ በኖርማልነት ይታወቃሉ። እዚያው መጽሐፍስ ማለት ነው። ኖርማል ስራ ተሰራ። ግን ያ ምንም የታወቀ ነው፣ ከዘበኛ የሚጠበቅ ስራ ነው እና ሪፖርት ተደረገ። ግን አንድ ሌሊት ግን እግዚአብሔር አንድ ነገር እያደረገ ነው። ንጉሥ እንቅልፍ አልነበረው እና እንቅልፉ ይመጣ ዘንድ ታሪክ የሚያነቡና የሚያስተኙት አንባቢዎች ተጠሩለት እና ማንበብ ጀመሩ። መርዶኪዎስ በንጉሥ ላይ የተነሱ ሰዎችን አጋልጦ ነበረ። ቆይ እስኪ ድገም እናንብበው። እንዴት ተደርገዋል? ለዚህ ሰው ምን ተደረገለት? ምንም። የጌታ ስም ብሩክ ይሁን። እግዚአብሔር አዳዲስ ሰርከምስተንስን የሚፈጥር ጌታ ነው። ሃሌሉያ። እግዚአብሔር የአዳዲስ ሰርከምስተንስ ባለቤት ነው። መጽሐፉ የሚነግረን ብታምኑም ባታምኑ እና እስኪ ጥሩት ሃማን ተባለ። እሱ ደግሞ በሌላ ጉዳይ በሌላ ሰርከምስተንስ እዚያ ነበረ። ደግሞ እሱ ሌላ ፈተና ነው ለካ። አንዳንዱ ሰርከምስተንስ ለእኛ ሲሰራ፣ አንዳንዱ ደግሞ አጌንስት የሚሰራበት ሁኔታ አለ። ሁለቱም ይገጣጠማሉ። ግን የምስራች ሁለቱን የሚቃኝ ጌታ ግን አለ። የሚቃኛቸው የበላይ የምድር ዳርቻ ፈጣሪ የሆነ እግዚአብሔር አለ። በእሱ የታመነ ሰው እግዚአብሔር ሁኔታዎች እንዴት እንደሚለውጣቸው እሱ ያውቃል። ንጉሥ ስለሚወደው ምን ይደረግ ብሎ ነገር ያውን ከኔ በላይ የሚቀርብ የለምና፣ አይ በንጉስ ፈረስ ተቀምጦ እና የንጉስ ባለሟሎች አጅበውት በከተማዊ ዙራ አለ። በለ መርዶኪዎስ አርግለት፣ ልትሰቅለው ለፈለግከው ሰው እሱ አርግለት። እግዚአብሔር የሁኔታዎች ሁሉ ፈጣሪ እና ይሄ አላወቃችሁም አልሰማችሁም እኮ ብሎ ነው የሚናገር። አላወቅም እስራኤል ያቆ አላወቅም አልሰማም። እግዚአብሔር የሁኔታዎች ሁሉ ፈጣሪ። ከአንድ የስራ ባልደረባ ጓደኛዬ ጋር ተገናኝተን አወራን። አንድ ስራ ጉዳይ ወደ ዱባይ ሄዳ ተመልሳ ነበር እና እዚያ አወራን እና እግዚአብሔር ያድርግላትን በጎ ነገር ነገረችኝ እና ከዚያ እሷ ያለችበት ቤተክርስቲያን ውስጥ የሚያገለግል አንድ ወንድም ብዙ እንደረዳት ነገረችኝ እና እኔ ዝም ብዬ ያኔ ከዚያ ከዱባይ የሚገቡ ሞባይሎች ጥሩዎች ናቸው ይባል ነበር እና አላውቀውም ያን ወንድም እና ለምን ሞባይል ገዝቶ አይሰጠኝም ለአንቺ እኔ ገንዘቡን ብተካ አልኳት። ውይ በቃ ደውለታል፣ እንዲሁም ደውለት ብላ ስልኩን ሰጠችኝ። ኧረ እኔ አላውቀውም አልኳት። አይ ግድ የለም ፌበነች ብላ ምናምን ከዚያ ቴክስት አደረግኩለት እና እኔ አላውቀውም በመልክ እሱ ያገኝ ይሆናል። ከዚያ እህታችን ፌበነች ይህን አድራሻ የሰጠች ሰው ከኩለሌት ደውሎ የጌታ ስም ብሩክ ይሁን አለኝ። አሁን የጌታ ስም ብሩክ ይሄን ድምፅ ስለሰማሁ ጌታ ስሙ ብሩክ ይሁን አለኝ። ኦ ይሄን ድምፅ በመስማቴ ታድያለሁ፣ እባክህ ተናገር አለኝ። ሰላም ነው ወንድማችን፣ እንዴት ነህ አልኩት። አዎ ተናገር፣ ቀጥል፣ ዝም እሰማሃለሁ፣ እሰማሃለሁ አለኝ። እንዴት አይነት ጉድ ነው ብዬ በቃ ሰማሃለሁ። ምንድን ነው የምታዘዘው አለኝ። ኧረ እንደው ብዬ ያቅማማ ነገርኩ አለኝ። እሺ በቃ እደውልልሃለሁ ሰሞኑን አለኝ እና አልደወለም። አይ ግን ጥሩ ነው ማለት ጥሩ ነው። መጨረሻ አልነገርኳቸው። ከዚያ አንድ ሰው ደወለልኝ እና ማላቀብ ሰው ነው ልገናኝ ብሎ አንድ ቦታ ተገናኝን። ከዚያ የሆኑ እቃዎችን ሰጠኝ እና ከሰጠኝ በኋላ ይሄን እቃ የላከው እከሌ ነው አለ። እቃዎቹን እኔ ከጠበቁ በላይ ብዙ እቃዎች ነበሩ እና ከዚያ ቤት እንዴት ነው አለች ባለቤቴ። አይ እኔ እንዲህ አልኳት፣ ሳምበዲ ወንት ክሬዚ ፎር ሚ ጌታ ይወድሃል አለች። አይ እኔም ብቻ እናንተንም ይወዳል፣ ምክንያቱም እሱ አዳዲስ ነገር መስራት ይችላል። አዳዲስ ነገር ማድረግ ይችላል። እናዳ ጊዜ ስንጸልይ ቤት እንዲህ እንላለን፣ እስኪ ደግሞ እግዚአብሔር አንዱን በአግባብ እያን ጸልያል እና የእግዚአብሔር ቃል የሚነግረን የኢሳያስ ምዕራፍ 40 የሚነግረን ይሄንን ነው። ልቡ የደከመ ሰው ሁሉ አንድ ነገር ይወቅ ነው የሚለን። ምን ይወቅ? የለም እግዚአብሔር አዳዲስ ነገር አድራጊ አምላክ ነው። ይሁን አሁን አዲስ ነገር አድራጊ ሲባል ይሁን አዲስ ነገር እየሰራው ነው ይበክላል አታስተውሉትም ነ ይሆነ ነው ያለው ለምን እኔ አዲስ ነገር ፈጣሪ ነኝ እንዴት አላወቃችሁ እንዴት አልሰማችሁ እኔ የምድር ዳርቻ ሁሉ ምንድነኝ ፈጣሪ ነኝ ስለዚህ ምንድነው የሚያሰጋን ምንድነው የሚያስጨንቀን ማለት ልባችንን የሚያደከው ቦታ ቢሆን የቦታው ጌታ እግዚአብሔር አለ አይደለም ምንድነው የሚያስፈራ ምንድነው የሚያስጨንቀን ሁኔታዎች ናቸው ሁኔታዎችን መቀየር የሚችል የሁኔታዎች ባለስልጣን እግዚአብሔር አለ አይደለም ታዲያ ለምን ልባችን የመዝሙር አይዘምርም አንተ የምድር ሁሉ ዳርቻ ፈጣሪ ነህ ለምን አይልም ለምን በዚህ ልባችን አይበረታም ለምን መንፈሳችን አናቀናም እግዚአብሔር ሆይ አንተ የምድር ሁሉ ፈጣሪ ስለሆንክ ምን እንደምትሰራ ምን እንደምትለውጥ ምን እንደምታድስ አንተ ታውቃለህ ግን ዛሬ እኔ እንደ ባሪያ ለክ እስራኤል እንደሰማው እኔ ማዲስ መስማት ሰማለሁ የኔ አምላክ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ የጌታ ስም ብሩክ ይሁን ጸልያለሁ ሃሌሉያ ይሄ ሰማችሁት የእግዚአብሔር ቃል ወገኖቼ የሚናገረው ስለ እግዚአብሔር ነው አምላካችሁ እግዚአብሔር በጊዜና በቦታ የማይወሰን አምላክ ነው ለሆነ የሚናገረው እግዚአብሔራችሁ የቦታ ሁሉ ባለስልጣን ነው ቦታም ቦታ ማድረግ የሚችል እሱ ነው በቦታና በእናንተ መካከል እርቅ የሚያደርግ እሱ ነው እሱን ነው የሚነግራችሁ አላወቃችሁ ቅዱሳን እናንተ የከበራችሁ የጌታ ቤተሰቦች አላወቃችሁ ለምንድን ነው የምትፈሩት ለምንድን ነው የምንሰጋው ለምንድን ነው የምንደነግጠው የተመሰገነ ተስፋ እኮ አለ የተባረከ ተስፋ አለ እግዚአብሔር የምድር ዳርቻ ፈጣሪ ነገሮችን ካለመኖር ወደ መኖር ያመጣል ይሄንን ሰማይና ምድር መፍጠሩ ለመንገር የተጻፈ የእምነት መግለጫ እኮ ብቻ እንዳይመስላችሁ እርግጥ ነው የእምነት መግለጫ ነው ይሄን ፍጥረት የፈጠረ እሱ ነው ግን ይሄው ቃል ይሄው ፍጥረትን የፈጠረ ይሄው ቃል እንዲህ ተብሎልናል በእኛ ማህበራዊ ህይወት ውስጥ አምላካችን እግዚአብሔር አዲስ ሰርከምስታንስ መፍጠር ይችላል የሚል ቃል ነው ቃሉ የሚነግረን አዲስ ሰርከምስታንስ አዲስ ይዘት አዲስ ቅርጽ ያለው ነገር እግዚአብሔር ማድረግ ይችላል እስራኤል ይሄ እግዚአብሔር ፈጣሪ የሚለውን ቃል ከሰማ 100 አመታት አልፈውታል ግን አሁን ባለበት ለቅሶ ውስጥ ነው እግዚአብሔር ያን መልሶ የሚያመጣው አላወቅም አልሰማህም የምድር ዳርቻ ፈጣሪ የሆነ እግዚአብሔር አዲስ ነገር እንደሚሰራ አላወቅም አልሰማህም እግዚአብሔር አዲስ ሰርከምስታንስ አዲስ ኮንዲሽን እንደሚፈጥር ነገሮችን ታሪክ እንደሚሰራ አታውቅም ቦታም ቦታም የሚያደርግ እግዚአብሔር እንደሆነ አታውቅም ወደ ቦታም የሚወስድ እግዚአብሔር ከቦታም የሚመልስ እግዚአብሔር በቦታ ላይ የሚያከብር እግዚአብሔር ከቦታም የሚያነሳ እግዚአብሔር እንደሆነ አታውቅም ተመልከል ልብህ በእምነት ይጽና እግዚአብሔር የምድር ዳርቻ ፈጣሪ ነው እስኪ ተመልከቱ አስቴርን አስቧት መስኪን ሴት መርዶክዮስን አስቡ መስኪን ሰው በታላላቆች ወንበር ላይ የተቀመጠው በሌላ መሰላል እንዳይመስላችሁ በሌላ ሂደት እንዳይመስላችሁ ታሪክ ሰሪው እግዚአብሔር እዚያ ቤት ስላለ ነው ታሪክ ሰሪው እግዚአብሔር አዲስን ነገር እየሰራ ያለ ስለነበረ ነው ሰዎች ባያቁትም ስራ ይሰራላቸው ዘንድ እግዚአብሔር ወዶ ነበር ሰዎች ባይጸልዩ እግዚአብሔር ስራ ይሰራላቸው ዘንድ ወስኖ ነበር ታሪክ ይለወጥላቸው ዘንድ ወስኖ ነበር አዲስ ምዕራፍ ይሆንላቸው ዘንድ እግዚአብሔር ወዶ ነበርና ስራ እየተሰራላቸው ነበር የተሰራው ስራ ላይ ግን አምላካቸው እግዚአብሔር ወስዶ ጉብ አደረጋቸው ቦታውንም ጊዜውንም ሁኔታውንም እነሱንም አዲስ አደረጋቸው ይሄን ጌታ ነው እናመልክ ታዲያ የትኛው ሁኔታ ነው ለዚህ ጌታ ከባድ የትኛው ጸሎት ነው ማይመለስ ባይሆን የእምነት ጸሎት መጸለይ ይሻላል እንጂ እግዚአብሔርን እንዲህ ብሎ መጸለይ አንተ የቦታ ሁሉ አምላክ ነህ አንተ የሁኔታዎች ሁሉ አምላክ ነህ ሰምቼ ነበር እግዚአብሔር ሆይ አሁን አይኔ ማየት ትፈልጋለች ብለን እንጸልይ እንችላለን ሰምቼ የነበረ ተስፋ የዘገየ ብለ መጸለይ እንችላለን ግን ስንጸልይ አንተ የምድር ዳርቻ ሁሉ ፈጣሪ ነህ ይበለው ልባችን ይበለው መንፈሳችን ውስጣችን ይሄንን ይዘምረው ይሄንን ያውጀው አንተ የምድር ሁሉ ፈጣሪ ነህ ሃሌሉያ እሱ የምድር ሁሉ ፈጣሪ ነው እሱ የምድር ሁሉ ዳርቻ ፈጣሪ ነው እሱ አዳዲስ ነገሮችን ሰሪ ጌታ ነው እሱ አዳዲስ ነገሮችን ለሰዎች ያረጋል ሃና ተዛትላቸው አዲስ ነገር ቤቷ ነው ይሆነው እሷ እንዲህ አለች እኮ እንዴ ነው ያለችው እግዚአብሔር ስራውን የሚመዝን አምላክ ነው ስለዚህ በትዕቢት አትናገሩ አለች። ወገኖች እግዚአብሔር የሌለበት ዓለም እንዳይመስላችሁ፣ እግዚአብሔር የማያየው ትዳር እንዳይመስላችሁ፣ እግዚአብሔር የማይሰማው ሰው ያለ እንዳይመስላችሁ። አትታበዩ አትታበዩ። እግዚአብሔር ስራውን ይመዝናል። ለሰዎች የሚሰራውን ለቤተሰቦች የሚያደርገውን እግዚአብሔር ለአገር የሚያደርገውን እግዚአብሔር ለአገልጋዮች የሚያደርገውን እሱ ራሱ ይመዝናል። ምክንያቱም እሱ የምድር ዳርቻ ሁሉ ፈጣሪ ነው። አዲስ ነገር አድራጊ እግዚአብሔር ነው። ሃሌሉያ። ይሄ ጌታ ህይወታችንን ይግዛ። ይሄ ጌታ ትዳራችንን ይግዛ። ይሄ ጌታ ቤተክርስቲያናችንን ይግዛ። ይሄ ጌታ የግል ህይወታችንን ይግዛ። በጸሎት አሳልፈን እንሰጣለን። አምላካችን እግዚአብሔር ሆይ ተመስገን። አዲስ ነገር በአንተ ዘንድ ሁልጊዜም አለ። ተመስገን። አንተ አዲስ ነህ። እኛ ቦታም ማስረጅቶናል፣ ሁኔታዎችም ማስረጅተውናል። ተናገሩ ብንባል ጌታ ሆይ ያረጀ ያረጀ ነገር ነው የምንናገረው። እግዚአብሔር ሆይ ያመለጠን ነገር ያልቻልነውን ነገር የቁጭት ነገር ነው የምንናገረው። ምክንያቱም የነገውን ስለማናውቅ፣ ምክንያቱም የአሁንንም በውል አጥርተን ስለማናውቅ፣ የዚችን ሴከንድ ብቻ እንድንናገር እንድናስብ ድል ያገኘንባትን ብቻ እሷን ስለተሰጠችን ከእሷ ቀጥሎ ያለውን ስለማናውቅ አዲስ ነገር ማሰብ አንችልም። ያዕቆብ እንዲህ ነበረ። የታከተው በዚህ ምክንያት ነበረ። ልቡ የደከመው በዚህ ምክንያት ነበረ። ቃል የላክለትም በዚህ ምክንያት ነበረ። አይዞ፣ ባቢሎን በተራዋ ትቀጣለች። አይዞ፣ ፋርስና ሜዶን እንዲነሳ አድርግ ያለው መንፈሴን ያስነሳሁበት ሰው አለ። ሂዱ፣ ወደ ሀገራችሁ ሂዱ ብሎ አዋጅ የሚናገር ሰው አለ። የአዋጁ ተጠቃሚ እንድትሆን እድል እሰጥሃለሁ። አዲስ ሰርከምስታንስ ይፈጠራል። አላወቅክም፣ አልሰማህም። ይህን ማድረግ የምችል አምላክ ነኝ አልከው። እግዚአብሔር ሆይ ዛሬ በየቤታችን የምንጸልይባቸው ብዙ አይነት ጸሎቶች ይኖራሉ። ግን ዛሬ ጸሎታችንን በዚህ ቃል እንድንደመድም እርዳ። እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። የእኛ እግዚአብሔር የምድር ዳርቻ ሁሉ ሰሪ ነው። በዚህ ቤት እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። በዚህ አገልግሎት እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። በዚህ ሰው ላይ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። በዚህ ሰው ላይ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው። በዚህ ሁኔታ ላይ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው የሚል የእምነት ቃል እግዚአብሔር ሆይ እንድንጸልይ መንፈሳችን አቅና። ተባረክ። እንደተናገርነው የምናምንበትን ጸጋ አንተ ውሰጠን። ከቃላችን በኋላ ሌሎች ሰዎች ስለሆኑ እግዚአብሔር ሆይ አምላካችን እግዚአብሔር ሆይ ሰው መሆናችን ግልጥ ስለሆነ ተመልሰን ስለምንደክም እግዚአብሔር ሆይ ቅዱሱ ቃልህ ወደ ቦታችን፣ ወደ ንግግራችን እግዚአብሔር ሆይ ወደ መልእክታችን እንዲመልሰን ከዚያም በፊት ሙሉ ሰው እንዲያደርገን ጌታው የሚረዳው ጸጋ ሁላችንም ይከተለን። ስለኛ የደከምክ እኛን ተከታትለህ በመታደግ የደከምክ መልክና ቅርጽ የሰጠህን የየዕለቱ ፈጣሪያችን አንተ ነህና ጌታ አሁንም አንተን ተስፋ እናደርጋለን። አዲስ ነገር አድራጊ እግዚአብሔር ተከተለን። አዲስ ነገር አድራጊ እግዚአብሔር ከቃላችን በኋላ ስራህን ስራ። አዲስ ነገር ሰሪ እግዚአብሔር መልእክትህን በሰሙ ሰዎች ሁሉ ህይወት ውስጥ አዲስ ነገር ይሁን። በኢየሱስ ክርስቶስ ስም ጸልይ። አሜን።